ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 15 2016 ዓ ም ዝግጅታችን ጀመረ።
ሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት።
አንድ መልስ ያለው ነገር አይደለም ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛው ውስጥ ደግሞ ብዙ ሌየሮች አሉ።
ወጣቶች ዘንድ እየጨመረ ስለመጣው ራስን ማጥፋት ችግር ከተደረገው ውይይት የተቀነጨበ ነው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙን በመምራት አብራችሁ የማመሸው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋናና የዓለም ዜና ነው።
እናስጠልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በአትላንቲክ ውቅያኖስ ላይ 5 አስክሬን ሲገኝ 68 ስደተኞችን በህይወት ማትረፍ ተቻለ። የስፔን የባህር ላይ ነፍስ አድን ተቋም አንዲት በአትላንቲክ ውቅያኖስ ላይ ስትጓዝ የነበረች መርከብ በካናሪ ደሴቶች አካባቢ በባህላዊ የአሳ ማጥመጃ ጀልባ ላይ ሆኖ ሲንሳፈፉ የነበሩ 68 ስደተኞችን በህይወት መታደጓን ሐሙስ ዕለት አስታውቋል። የነፍስ አድን ተቋሙ በተጨማሪም በጀልባዋ ውስጥ 5 አስክሬን ማግኘታቸውንም ጨምሮ ገልጿል። ከሰሜን ምዕራብ ስፔን ወደ ብራዚል በመጓዝ ላይ የነበረው የነዳጅ ዘይት ተሸካሚ መርከብ ረቡዕ ዕለት በካናሪ ደሴት ካሉት 7 ደሴቶች መካከል አንዷ በሆነችው በቴንሪፌ ደቡባዊ አቅጣጫ 815 ኪሎ ሜትር ርቀት ላይ ጀልባዋ ስትንሳፈፍ ማየታቸውን ገልጸዋል። ባህላዊ ጀልባዋ በሴኔጋልና በሞሪታንያ አሳ አጥማጆች ጥቅም ላይ የምትውል መሆኗም ተገልጿል። መርከቧ ውስጥ ከነበሩት ተጓዦች መካከል አንዱ የሆነው ስቲቭ ዲልቤክ ሰዎቹ በውቅያኖስ ላይ ሲንሳፈፉ 20 ቀናት መቆየታቸውን ተናግረዋል ሲል ለአሶሺየትድ ፕሬስ ተናግሯል። ከተጓዦቹ መካከል 62ቱ ወንዶች ሲሆኑ ቀሪዎቹ ሴቶችና ህጻናት መሆናቸው ነው የተነገረው። የስፔን የነፍስ አድን ተቋም በኢሜል በላከው መግለጫ መርከቧ ሳንታ ክሩዝ ቴንሪፌ ወደብ ትላንት አርብ እንደምትደርስ ገልጿል። የስፔን የሀገር ውስጥ ሚኒስትር ባለፈው የጎርጎሮሳውያኑ ዓመት 55,618 ስደተኞች ወደ ካናሪ ደሴቶች በጀልባ መምጣታቸውን አስታውቋል። አንድ የእስራኤል ዜጋ በዌስት ባንክ ተተኩሶበት ሞተ። ግጭት እየተስፋፋባት ባለው የፍልስጤም ግዛት በሆነችው በሰሜን ዌስት ባንክ በዛሬው ዕለት አንድ የእስራኤል ዜጋ ተተኩሶበት ሞቶ መገኘቱን የእስራኤል ወታደራዊ ኃይል አስታውቋል። ቃልቂልያ በተሰኘችውና የእስራኤል ሰራዊቶች በሚንቀሳቀሱባት ከተማ ማቹ መገኘቱ ተገልጿል። መግለጫው በዛሬው ዕለት በዌስት ባንክ 2 ታጣቂዎች በእስራኤል ኃይሎች ከተገደሉ በኋላ ነው የወጣው። ይሁን እንጂ ምንም አይነት ተጨማሪ መረጃ ለህዝብ ይፋ አልተደረገም። የእስራኤልና የሐማስ ጦርነት በጥቅምት ወር ከተጀመረ አንስቶ በዌስት ባንክ ግጭት እያየለ መጥቷል። ከዛን ጊዜ አንስቶም 549 ፍልስጤማውያን በእስራኤል መገደላቸውን የአካባቢውን ሞት የሚዘግበው የፍልስጤም የጤና ሚኒስቴር ይፋ አድርጓል። በተመሳሳይ በዌስት ባንክ የሚገኙ ፍልስጤማውያን 5 ወታደሮችን ጨምሮ 9 እስራኤላውያንም መግደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። በዌስት ባንክ ይዞታ ስር በምትገኘው ቃልቂልያና በሌሎች ዌስት ባንክ አካባቢዎች የእስራኤል ዜጎች እንዳይገቡ ክልክል ነው። በሚያዝያ ወር በ14 ዓመቱ እስራኤላዊ አዳጊ ሰፋሪ ላይ በፍልስጤም ግዛት የተፈጸመው ጥቃት በፍልስጤም ግዛት ባሉ ሰፋሪዎች ላይ ጥቃቶች እንዲከታተሉ ማድረጉ ተዘግቧል። የእስራኤል ወታደራዊ ኃይል አዳጊው ተገድሎ ነው ያለ ሲሆን ይህን ተከትሎ ከግድያው ጋር ተያያዥነት ያላቸው ፍልስጤማውያን መታሰራቸው የሚታወስ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቻይናና ፈረንሳይ በጋራ ሳተላይት አመጠቁ። የፈረንሳይ ቻይና የጋራ ሳተላይት በህዋ ውስጥ ሊፈጠር የሚችል ከፍተኛ ፍንዳታን ለማጥናት ዛሬ ቅዳሜ ወደ ህዋ መጥቃለች። ይህ ጥረትም በአውሮፓና በእስያ ኃይሎች መካከል ሊደረገ የሚችል የኃይል ትብብር ጉልህ ምሳሌ ተደርጎ ታይቷል። በሁለቱ ሀገራት መሐንዲሶች የተሰራችው ሳተላይት በህዋ ላይ ያሉ የጋማ ጨረር አፍላቂዎችን ለመፈለግ ከመሬት በቢሊዮን የሚቆጠሩ የብርሃን ዓመታትን ርቃ እንደምትጓዝ ተገልጿል። ሁለት የፈረንሳይና ሁለት የቻይና ሮኬቶችን ያዘችው ሳተላይት በቻይና ሰሜን ምዕራብ ሲቹዋን ግዛት ከሚገኘው ጂቻንግ ሳተላይት ማምጠቂያ ስትተኩስ በስፍራው ተገኝተው ማየታቸውን የአጃንስ ፍራንስ ፕሬስ ጋዜጠኞች ዘግበዋል። መርሃ ግብሩ በፈረንሳይና በቻይና የህዋ ሳይንስ ተቋማት መካከልና በሌሎች የሳይንስና የቴክኒካል ቡድኖች መካከል ትብብር እንዲኖር ያደረገ ነው። ይሁን እንጂ በዚህ ደረጃ ያሉ የምዕራቡ ዓለምና የቻይና የህዋ ላይ ትብብር በተለይም በጎርጎሮሳውያኑ 2011 ዩናይትድ ስቴትስ በናሳ ሳይንስ ጣቢያና በቤጂንግ መካከል ምንም አይነት ትብብር እንዳይኖር ማገዷን ተከትሎ ያልተለመደ መሆኑ ተዘግቧል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እኚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 15 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለተ የመጀመሪያው ዝግጅታችን ልፍ። በወጣቶች ዘንድ እየጨመረ የመጣውን ራስ የማጥፋት ችግርን ይመለከታል። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 ሺህ የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል የሚገኙ ወጣቶች ዋና የሞት መንስኤ መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችን የሚያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድነው? ችግሩን እንዴት መፍታት ይቻላል በሚለው ላይ ስመኝሽ የቆየ ሁለት እንግዶችን እዚህ አሜሪካ ድምጽ ስቱዲዮ ጋብዛ ወያይታለች። እንግዶቹ ዶክተር ሊሊ ሙልጌታ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ታገለግላለች። ሁለተኛው እንግዳ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ነው። በቀጥታ ስመኝሽ ከእንግዶች ጋር ወዳደረገችው ቆይታ እንለፍ።
ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ። በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨርታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኤንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው። ሌላው ደግሞ እነዚህ ልጆች በእኛ ኮሚኒቲ የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የእኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ ነሰርሊ ለዚህ ኢንቫይሮንመንት ጥሩ ነገር ላይሆን ይችላል። ጥሩም የሚያመጣው አለ፣ አጀስት መደረግ ያለበት ነገር አለ። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልት ኬር ውስጥም ያለው ዘረኝነት ኮንሲደር መደረግ አለበት። ሶ ብዙ ፋክተር አለው ይሄን ከተያዥ ጉዳይ አሉ።
እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት፣ ከአመጋገብ፣ ካስተዳደግ፣ ከዘረኝነት ጋር የተያዙ ችግሮች አሉ። ማቴዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ። በትምህርት በጣም ጎበዝ ናቸው። ቲፒክሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት ያስተዳደግ የጀነሬሽን ሊሆን ይችላል ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል። ቅድም ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያ። አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት። እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር፣ አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ። ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም ሪዱስድ ስለሆነ
ይነግራቸዋል ከማህበረሰብ
ከምን ማህበሩ ስለሚነጥራቸው ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀኔሬሽን ችሎታቸው እንደ በፊት አይደለም። ችግር እንዳይኖራቸው ነው የምናሳድጋቸው እኛ ስህተት እንዳያረጉ ፕሬሽር እንዳይኖራቸው ፕሪቨንት እናደርጋቸው እና አንድ ፕሬሽር ሲኖራቸው ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ወይ ይቅር ማለት የሚችለው ከተጎዳ በኋላ ነው እንጂ መቼም ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩሙም አንጻር ከሶሻል ላይፉም አንጻር ክምል የተወገደ ነገር ነው። ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማድረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር። በቃ ይሄ ነገር ይሄ ጋር ካለቀ በቃ ህይወት የጠቅላላ ተበላሸው ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርን ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? በሁለቱም መስፈርት አክሴፕታብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕታብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። ሶ እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። ሁለተኛ ደግሞ የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት፣ ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ፣ ግን ይሰማሉ። የሆነች አንድ ተማሪ ቁጭ ብላ የሆነ ነገር እያወራው፣ ያው ልጆቹ ጋር ትንሽ እቀላለዳለሁ እና አለቀሰች። ዝም ብላ አረብድ ብሎ አለቀሰች እና ምንድን ነው ችግሩ? ምን ያልኩት ነገር አለ ወይ? የቀለድኩት ቀልድ? ከዛ ምን አለችኝ? She doesn't remember the last time her parents spoke in the same house. አንድ አፓርትመንት ውስጥ ሆነው ሲያወሩ አይቻቸው ትዝ አይለኝም አለችኝ። እና በጣም ጭንቅላቷ ላይ ወጥቶ ነው እንግዲህ ብሬክዳውን ያደረገችው። አሁን እንደዚህ አይነት ሲቹዌሽን፣ እንደዚህ አይነት ኮንቴክስት በጣም ለልጅ ጉዳት
ወላጆቹ እሷ ላይ እያሳደረ ያለውን ተጽዕኖ እያሳደረ
ላይጫጫሁ ይችላሉ፣ ግን ዳይናሚኩ ራሱ ልጆቹ ላይ በቃ መጥፎ ሀሳብ ያድርባቸዋል ማለት ነው። ስለዚህ እንደ ወላጅ ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊትሊ ሴፕሬትድ መሆን አለበትና በደንብ ዲፋይንድ መሆን አለበት። አለመስማማት ሲኖር ልጅ ፊት መጮህ፣ ልጅ ፊት መነጋገር፣ ልጆቹም ሳይድ ይዛሉ። ሌሎችም ነገሮች አሉ፣ ግን አይ ቲንክ ሜጀር ሁለቶቹ እንደዚሁ ይመስሉኛል። አዎ።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? ሊያስተውሏቸው የሚገቧቸው ምልክቶች አሉ?
ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት፣ መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኤንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦልሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትረስ ሆነ ከዳየት ሆነ ከኤንቫይሮንመንት ሆነ ከዛ በፊት ለመያዝ ዋና ጥረት፣ በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ አየሁት። ምክንያቱም ይሄ በአበሻ ኮሚኒቲ አገን ስፔሲፊክ የሆነ አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳየታችንና ኤንቫይሮንመንታችን ነው። እነሱንም አከታቶ ነው ብሮደር ቪው ያስፈልጋል ባይ ነኝ። ሰፋ አድርጎ ማየት
ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? ራስን ማጥፋት ደረጃ ከመድረሱ በፊት
እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኤንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ የማግለል አው ያብሳል አይሰራም አያስፈልግም እና የሚሰራላቸው ልጆች ይኖራሉ የማይሰራላቸውም ልጆች ይኖራሉ ግን እስካል ተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም
ማቴዎስ
አይ ቲንክ ለወላጆች ቢ ፕሬዘንት ነው ከልጆቻችሁ ጋር ግዜ ያሳልፉ ልጆቻችሁ ወነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያዩን ነገር ደግሞ ይውጣል ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነውና ከልጆች ጋር ያላችሁን ግንኙነት በኮሙኒኬሽን ማንጻር በፕሬዘንስም አንጻር ማስፋት ይገባል አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅስ ካላቸው ድረስ የሚደብቁበትም እንትን ይጥጣባል ማለት ነው ሁሉንም ነገር ኮሙኒኬት ማድረግ ይጀምራሉ አስጊ ደረጃ ከመድረሱን በፊት አድራስ መደረግ ይቻላል ማለት ነው
ዛሬ እንግዲህ በወጣቶች አይምሮ ጤና ችግርና ራስስ ከመጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው ችግሩ ከብን ይመነጫል ምን ማድረግ ይቻላል የሚሉ ሐሳቦችን አንስተናል ዶክተር ሊሊ ሙልጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌደራል መድኃኒት ቁጥጥር አስተዳደር ባለሙያ እንዲሁም ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይሄን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው።
እኛም እናመሰግ thank you so much.
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የምኖራችሁን አስተያየት በዋትስአፕ በስልክ መስመራችን 1-202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@vionews.com የኢሜል አድራሻችን ነው። ቀጥለን ደግሞ በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነትን ወደሚዳስሰው ሁለተኛው ዝግጅታችን ልፍ። በኢትዮጵያ ጋዜጠኝነትና ሚዲያዎች ስራ ሂደት ላይ የዲጂታል ቴክኖሎጂ ሽግግር ያስከተላቸው አውንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ዘጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበና የተወዳጅ ሚዲያ ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ የዲጂታል ቴክኖሎጂው ያመጣቸው ድሎችና ፈተናዎች በርካታ መሆናቸውን ገልጸዋል። የፕሬስ ነጻነቱና ለመምዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂ ሚዲያና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድነው? በዚህ ዙሪያ እንግዶችን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን መለስ።
ቴክኖሎጂው ለሚዲያ የጠቀመውን ያህል ሐሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሙኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ ጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል።
አካውንት ሃክ የሚደረጉት ነገሮች እኔ ላይ ባያጋጥምም ወይም ደግሞ ፌክ ኒውስ ምሳሌ አሁን የኔን አካውንት ተጠቅመው ሰዎች የተለያየ ነገር በእኔ ባያጋጥመኝም የቅርብ ሰዎች ይህን ሲያጋጥም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት የምናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። የአንድን ሰው ታሪክ ፖስት ስናደርግ ከስር የሚጻፉት ኮሜንቶች ከሀሳቡ ጋር የማይገናኙ ናቸው እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ። ወይም ደግሞ ሀሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩኝ የምንልበት ጊዜ አለ። ይሄ እንደ ፈተና ወይ ደግሞ እንደ ተግዳሮት የምንቆጥረበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ዩ ፖስት የሚል አንድ መርህ አለኝ። ምንድን ነው? ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው። ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር እልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ ራሱን የቻለ ተጽዕኖ ሲፈጥር ታየዋለ። በዚህ ምክንያት ሶሻል ሚዲያ ላይ ነፃ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ እገነዘባለሁ። በግሌ ኔ የፈለጉትን ነገር መጻፍ አልችልም የትም ቦታ ብሆን። ኦልሬዲ ማይንዴ ሰው ደግሞ እንዲህ ቢልስ ቢቢሊስት ብሎ ነገር አለ። ይሄ ደግሞ በነጻነት ሐሳብ መግለጽ የሚለውን ነገር የሚጋፋ ነው ብዬ አስባለሁ።
እዝራ፣ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድረዋል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል።
በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል። ግን በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ለምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር በሚሰሩት ሶሻል ሚዲያ ወይም አንድ ፌስቡከር አንድ ኢቬንት ላይ ሲገኝ አንዱ ከሰራ ተቀብሎ ነው የሚሰራው፣ ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄን ግን በምታይበት ጊዜ አንደኛ ያደርገውን ኮፒ ፔስት ፖስት ነው፣ ኮፒ ፔስት ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይዳረሳል። ሰው ደግሞ ምን ደግነቱ የሶሻል ሚዲያ አብሬት ማድረግ የሚቻል ቢሆንም ግን ሰው ደግሞ ስክሪንሾት ካደረገና አንዴ ሚሊየን ሰው ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምጥቷል በሙያው ላይ። ሁለት ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጆ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያም ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድርጋ ጠንክረዋል ያዙት። ራሱን የቻለ ቱል ነው፣ መጠቀሚያም መሆን ይችላል፣ መጉጃ መሆን ይችላል። እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ብዬ አስባለሁ።
ከሀያ ዓመት በላይ በጋዜጠኝነት ያገለገለውና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በህትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከህትመት ወደ ዲጂታል የተካሄደውን ሽግግር ያብራራል።
ጋዜጣ ታስታውስ እንደሆነ መጀመሪያ ላይ በለጠፋ ነበረ፣ ለጠፋ ይባላል ነበረ። ጋዜጣ ኤ3 ወረቀት ይገዛ እና ፕሪንት የተደረጉት በመቀስ እየተቆራረሱ እየተለጠፉ ነበረ። ያ ተገጣጥሞ በኋላ ጋዜጣ ቅርጽን ሊይዝ ተደርጎ ነው
ዳሜው ተሰርቶ ማለት ነው። ዳሜው ነው
ምንድነው ተሰርቶ ምን ተብሎ እሱን አልፈናል። ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቀ ተብሎ ብዙ አይተናል። እሱን ጊዜያት እኔ እናንተ አይሆፓ አሳልፈናል ብዬ ጠፋ አደርጋለሁ። ከዛ ምንድን ነው የሆነው? ዲጂታል የሚባል ነገር መጣ። ካሜራ በቀጥታ በሳል ካሜራ ፎቶግራፍ ማንሳት፣ ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤ3 መጀመሪያ በኤ4 ይወጣና ማተሚያ ቤት ሄዶ ወደ ኤ3 አድጎ ጋዜጣ ሆኖ የሚወጣበት ቴክኖሎጂ መጣ። አሁን ደግሞ ዘግየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀቁ ቆይቻለሁ። ሪፖርተር ጋር ባልደረባ ነበርኩኝ። ከ10 ዓመት በፊት ነው የለቀቁት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ሳያስፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ህትመት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂውን ግስጋሴ የሚያሳይ ነው። በጣም እኔ ሳስበው በጣም የሚገርመኝ ነው። ያው ስላለፍኩበት እድገቱን በጣም የሚያስደንቀኝ ነው። ኢትዮጵያ ውስጥ ማለት ሌሎችም አሁን በስልክም ብትወስድ በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚለ ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለቢሮ የማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋዥ የሆነው
ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል።
አሁን እኮ ሰጥሮ አይደለም በቀላሉ በጉግል ሰርች አድርገህ ዜናዎችን የምታገኝበት የሆነ ዜና ሰርተህ ባክግራውንድ ስትፈልግ በቀላሉ ታገኝበት ይበል አዳዲስ መረጃዎችንም የምታገኝበት እና ተጨማሪ ነገሮችን ጨማምረህ በቀላሉ ምትሰራበት ድል ተመጥቷል እና ቀላል አይደለም ማለት ነው። ጋዜጠኛውንም ስፋት ካም በከፍተኛ ደረጃ አቃሏል ማለት ይቻላል። ያው አደጋውን በተመለከተ እንግዲህ ቴክኖሎጂ በራሱ ለቁጥጥር ማመቺ ባለመሆኑ ምክንያት እና እንደገና ለሰዎች እንደፈለጉ መረጃ እንዲያሰራጩ እድል ከመስጠቱ አኳያ ራሱ ደግሞ ክፍተቶች አሉት። ይሄ የታወቀ ነው እና በዚህ ረገድ ጡ አንዳንድ አረጋዎች እንደሚኖሩ ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎችን ሁሉ ለምሳሌ እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጨታቸው ምክንያት ሰዎቹ የሞቱበት ሁኔታ ሁሉ በኢትዮጵያ ውስጥ አጋጥሟል ማለት ይቻላል። ያው የምናውቀው ነው ማለት ነው።
በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለ12 ዓመታት መስራቱን ይገልጻል።
ለምሳሌ ድሮ 3 ዓመታት አሁን ከ10 ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድ ዜና ከዜናነት አልፎ ታሪክ የሚዘግብ እንድንመስል ያደርገን ነበር። በጣም ይዘገያል። ቴክኖሎጂው የምንላላክበት መንገድ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበርና እውነቱ ከተካሄደ ከሁለት ቀን ከሶስት ቀን በኋላ ነው የሚደርስ በቴክኖሎጂ አለመኖር ምክንያት። አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ተያይዞ የመጡ ቴክኖሎጂ ሲመጡ ግን ስራውን አቅሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲየንሱ መድረስ የሚያስችል ሁኔታ ፈጥሯል።
በቀደመው ጊዜ የዜና ወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል።
የዜና ወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው። ወይ 7 ሰዓት ነው ወይ 2 ሰዓት ነው ዜና የሚኖረው። አሁን ግን ቴክኖሎጂ ስለመጣ ኢሚዲየት መረጃውን በማህበራዊ ሚዲያ ትለቀው ትችላለህ። የግድ 7 ሰዓት ዜና ላይ ይጠበቅብህ ይችላል ማለት ነው። እና የጋዜጠኝነትን ስራ አቅልሏል ማለት ነው። ያያቸውን መረጃውን በቀላሉ ወደ ኦዲየንሱ ለማድረስ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነው። እና የጋዜጠኞችን ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት።
የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ይጠቅሳቸዋል።
ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲየንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም የበዛ ነው። አሁን የቴክኖሎጂ አንደኛው ችግሩ የፌክ ኒውስ መብዛት ነው እና ሁለተኛው አሁን በጣም እያየን ያለነው የዲፕ ፌክ ነገር እውነታውንና ሐሰተኛ መረጃውን ለመለየት ሲያስቸግር ድረስ በጣም አስቸጋሪ አድርጎታል። የዲፕ ፌክ የአንድን መሪ ንግግር በትክክል አስመስሎ መናገር፣ ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው እና እነዚህ የሐሰት መረጃዎች መብዛት፣ የመረጃ ምንጮቹ አለመታወቅ፣ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ከየት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው።
የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙሀን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል።
ቴክኖሎጂ ያገዘን ነገር ለምሳሌ ተወሰኑ ዓመታት በፊት ሮችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካና ሀገር አንድ የኢኮኖሚ ባለሙያ የምጣኔ ሀብት ባለሙያ ማስገባት ብንፈልግ ቴክኖሎጂው ስለሌለ እንግዳ ማስገባት አንችልም። አሁን ግን የትም ቦታ ከጃፓን የሚሆን አሜሪካን በቴክኖሎጂውን ተጠቅመን ለምሳሌ በዋትሳፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል፣ ሌሎች አማራጮችን ተጠቅመን የትኛውን ቦታ ላይ ያሉት ባለሙያዎችን ማስገባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድን እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እሱ እንሄዳለን በቀጥታ ቴክኖሎጂ ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች ኢንተርቪው የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ፣ ከካይሮ፣ ከኬፕ ታውን ብለን ሰዎቹን ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑን ቢዝም ቢሆን በጣም አግዞናል ማለት ነው።
ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ ቶሎ የሚለዋወጠው ወይም ደግሞ ምን ያህል ቀላል አድርጎታል?
ኤአይ ከመጣ በኋላ እንግዲህ ጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለግከውን አይነት መረጃ ማግኘት ትችላለህ። እንደ ድሮው የተወሰኑ ውስን የሆኑ ምንጮች ብቻ ሳይሆን የሚኖርህ ብዙ አማራጮች እንዲኖር ከትርጉም ስራዎች ጋር ተገናኝቶ ለምሳሌ የውጭን ዜና ለመተርጎም የሚፈልጉ ካሉ ከዛ ጋር ተያያዥነት ያላቸውን ጉዳዮችም አቅልሏቸዋል። ቴክኖሎጂው የምንጠቀማቸው ቴክኖሎጂዎች አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነትና መረጃዎችን ለማግኘት የምንጠቀምባቸው መረጃዎች። ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። አንድ ቴክኖሎጂ በአንድ ላይ እየፈጠነ በመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥ እና የተወሰነ እንትን ውስጥ ያስገባል፣ ኮንፊዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከ መዋል እስከ ስርጭት ድረስ ስራውን በማቀላጠፍ የማይተካ ሚና ነው ያላቸው።
እንደ አውሮፓ አቆጣጠር በ2000ዎቹ መጀመሪያ ላይ በኢትዮጵያ ከአንድ ከመቶ በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው አመት ማለትም የአውሮፓ አቆጣጠር በ2023 ወደ 22.3 ከመቶ ከፍ ማለቱን የሞባይል ስልኮች ተደራሽነት 45 ከመቶ መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 9.1 ሚሊዮን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነጻነት ደረጃ ኢትዮጵያ ባለፈው የ2023 ዓመት 114ኛ ደረጃ የተሰጣት መሆኑን መሆናቸውም ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
እየተከታተላችሁ ያላችሁት የሰኔ 15 2016 ዓ.ም የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ ያየር ሰዓቱን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ስጥልኝ፣ እንደምን ሰነበታችሁ? ይህ ሳምንታዊው የሙዚቃ ቃና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶ ለኔ አብራችሁን ቆዩ። Strawberry Letter 23 The Brothers Johnson በተባለውና በሁለት ወንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው Strawberry Letter 23 አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ሆኗል። ያቀናበረላቸው ዝነኛው ኩዊንሲ ጆንሰን ነው። የእንጀሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያወሳና ልጅና ልጅቱ 22 ደብዳቤዎችን ተጻጽፈው 23ኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጊ ኦቲስ ባንድ ወቅት ተናግረዋል። Strawberry Letter 23
Hello my love, I heard a kiss from you. I'm
Strawberry Letter 23 The Brothers Johnson Kana Ikatlal Let's groove Earth, Wind and Fire የተሰኘ ባንድ ነው ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው Wind and Fire ትንሽ ወዝወዝ እንዳላችሁ ተስፋ አለኝ በመከታተል ላይ የምትገኙት ሳምንታዩ የሙዚቃ ቃናን ነው እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ Free Mind Thames የ29 ዓመቷ ናይጄሪያዊ ቴማ ሌዲ ኦፒኒየ በሙዚቃው ዓለም በመተታወቅበት ቴምስ አገንቃኝ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት አመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊስኪድ ኤሰንስ በጀስቲን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመታጨት በቅታለች። አገንቃኛው የአምሮም ሆነ የስሜት ንጻነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጣ ሰላምን ለማግኘት ስለምታደርገው ትግል ያወሳል።
Yeah, 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 y wake up to fires by my eyes. Fear in my mind is a warning. Pray to the one you're relying. I've been wandering all day. Tried to be fine, but I can't be. The noise in my mind wouldn't leave me. Tried to get by, but I'm burning. Price that you cannot fix. This is the peace that you cannot buy. Finding a way where you cannot see. Mind with this system you cannot break. I need to find relief.
ኢትዮ ቴምስ ነበር ቃና በመከተል
and our first guest is a singer and songwriter from Ethiopia who's very popular in Europe and the rest of the world and including the United States so please welcome Astor Aweka. Why don't you tell us the title of the next song you're going to do?
The name of the song is called Sobabu.
What does that mean?
It means you're my excuse.
You're my excuse.
Yeah.
Okay. Let's do it.
ሰበቡ አስቴር አወቀ ከ34 አመታት በፊት ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው።
Seven.
ሰበቡ አስተራወቀ በእንዳርፋን አቆጣጠር 1990 ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነበር።
I used to think about immature things. You know, like, do you love me? Do you want me? Are you gonna call me like you said you would? Is this really your real phone number? But you know, I'm a man now, baby, a grown man. And I came a long way. And a sense taught me one thing.
I call your name. ስዊች የተሰኘው አሜሪካዊ የሪትም ኤን ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምሰናበታችሁ በዚሁ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አድርጋለሁ። ለሳምንት ቀጠሮ እንያዝ። እንግዲህ ወልኔ ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። የምሽቱን ፕሮግራሞች እየመራው አብራችሁ ያመሸሁት አስማማየ ነው ነበርኩኝ። የፕሮግራሙ አዘጋጅ ደግሞ ሲዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።